ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 17 ቀን 2016 ዓመተ ምህረት ነው።
የደንብ ድልድይ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሊሰገረዶችን እነዚህ የአማራ ወጣቶች ከታገቱ
አርብ ጥር 17 ቀን 1515 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ የተሰጠውን መግለጫ እናሰማለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ ጥር 16 ቀን 2016 ዓመተ ምህረት ዘረኛውንና አምባገነኑን አገዛዝ በተባበረ ክንድ በአስቸኳይ በማስወገድ አገራችንን ከተጋረጠባት አደጋ እንታደግ። በዘረኛውና አምባገነኑ የብልጽግና ፓርቲ 5 ዓመት የስልጣን ዘመን አገራችን ተለዋዋጭ ቀውሶችን እያስተናገደች ትገኛለች። ከቀን ወደ ቀን እየተባባሱና በየቀኑ በብዙ እጥፍ እያደጉ በሚሄዱ ቀውሶች አደገኛ ሁኔታ ላይ እየገባች መሆኗም በግሃድ እየታየ ነው። በአሁኑ ወቅት በአገሪቱ ውስጥ ከቀውስ ነጻ የሆነ አካባቢ ይኖራል ብሎ በእርግጠኝነት መናገር ይከብዳል። ለሁለት ዓመታት ያህል ከወያኔ ቡድን ጋር የተካሄደው ጦርነት በሚሊዮን የሚቆጠሩ ዜጎች ሕይወታቸውን ያጡበትና በርካታዎች አካለ ስንኩል የሆኑበት ሲሆን ከፍተኛ የሆነ የአገርና የሕዝብ ንብረት ወድሟል። በአሁኑ ወቅት ትግራይ ውስጥ ህዝቡ ጦርነቱ ያስከተለውን አስከፊ ሁኔታ ለመቋቋም ጥረት እያደረገ ያለ ድርቅና ረሃብ ገብቶ የዜጎችን ህይወት እየቀጠፈ ይገኛል። የዚህ ጦርነት ገፈት የደረሰባቸው የአማራና የአፋር አካባቢዎችም ከባድ የህይወት ጉዳትና የንብረት ውድመት ማስተናገዳቸው ይታወቃል። ያልበቃ ብሎ ከአምስት ወራት በፊት አማራውን አንገት ለማስደፋት አገዛዙ የጀመረው ጦርነት የህይወትም ሆነ የንብረት ዋጋ እያስከፈለ ቀጥሏል። አገዛዙ የአማራውን አካባቢ ልዩ ኃይል ለመበተንና ህዝቡን ትጥቅ ለማስፈታት የወሰደው የኃይል እርምጃ በፋኖዎች አይበገሬ እጅ ክፉኛ ተደቁሶ እየከሸፈ ሲሆን፣ እስካሁን በተደረጉ ጦርነቶች ከፍተኛ ቁጥር ያለው ወታደር ሙትና ቁስለኛ እንዲሁም ምርኮኛ ሆኗል። በርካታ ቀላልና ከባድ መሳሪያዎች ተማርተው የፋኖን ኃይል እያስታጠቁና እያጠናከሩ መሆናቸውም በይፋ እየተነገረ ነው። የአገዛዙ ወታደራዊ ተቋም የደረሰበትን ከባድ ሽንፈት ለመበቀል በጦር አውሮፕላኖች፣ በድሮንና በከባድ መሳሪያዎች በመታገዝ በሚያካሄዳቸው ኢሰብአዊ ጥቃቶች በርካታ ንጹሃን ዜጎች ሕይወታቸውን አጥተዋል። አካላቸው ተጎድቷል። ቤት ንብረታቸው ወድሟል። ሴቶች ተደፍረዋል። ወጣቶች እየታፈኑ በጅምላ ታስረዋል። የዜጎች ቤት ንብረት ተዘርፏል። ላለፉት 5 ወራት ያገዛዙ ወታደሮች የፋኖን ኃይል መቋቋም አቅቷቸው በርካታ አካባቢዎችን ለፋኖ አስረክበዋል። በአንዳንድ ቦታዎችም የሰፈሩባቸው ካምፖች ከፋኖ ጥቃት ሊድኑ አልቻሉም። በኦሮሚያ ኦነግ ሸኔ የሚል የዳቦ ስም የሚጠራው ቡድን በሚንቀሳቀስበት አካባቢ ሁሉ በህዝብ ላይ ግፍና በደል መፈጸሙን ቀጥሏል። ይህ ቡድን የተለያዩ መልኮችና ተግባሮች ያሉት መሆኑ ከየቦታው የሚደርሱ መረጃዎች ይጠቁማሉ። አንዳንድ ቦታዎች የቡድኑ አባላት ከአገዛዙ ወታደሮች ጋር ጦርነት መግጠማቸው ግልጽ ሲሆን፣ በሌላ በኩል ከአገዛዙ ባለስልጣኖች መመሪያ እየተላለፈላቸው እንዲሁም የተለያዩ እገዛዎችና ትብብሮች እየተደረገላቸው በንጹሃን ዜጎች ላይ ግድያና ጭፍጨፋ እንዲሁም ከፍተኛ በደል ግፍ ሲፈጽሙ መቆየታቸው የተረጋገጠ ነው። ባለፉት 5 ዓመታት እነዚህ ወንጀለኛ ቡድኖች በተለያዩ አካባቢዎች በሚኖሩ የአማራና የሌሎች ብሔረሰብ አባላት ላይ ከፍተኛ ጭፍጨፋና ግድያ ፈጽመዋል። በሚሊዮን የሚቆጠሩ ዜጎችንም ለረጅም ዓመታት ከኖሩበት አካባቢዎች አፈናቅለዋል። በአሁኑ ወቅትም አርመናዊ ድርጊቶቻቸውን በሰፊ የቀጠሉ ሲሆን መንገደኞችን እያፈኑ ማገት፣ ለመፍታት ከፍተኛ መጠን ያለው ገንዘብ እያስከፈሉ ሀብትን ማካበት፣ መንደሮችን መውረርና ዜጎችን መግደል፣ በኦርቶዶክስና በሌሎች ምዕመናን ላይ ጥቃት መፈጸም፣ ቄሶችንና መነኮሳትን መግደል፣ ቤተክርስቲያናትንና መስጊዶችን መዝረፍ፣ ሌሎች ኢሰብአዊ የሆኑ የወንጀል ድርጊቶች በስፋት ማካሄድን ተያይዘውታል። የዚህ ቡድን እንቅስቃሴ ለመቆጣጠር በአገዛዙ በኩል አልፎ አልፎ ከሚታዩ አስመሳይ እርምጃዎች ውጭ ድርጊቱን ሊያስቆም የሚችል ምንም እርምጃ ለመወሰዱ ድርጊቶቹ በአገዛዙ መልካም ፈቃድና ይሁንታ መደረጋቸውን ያረጋግጣል። በቅርቡ በአርሲ በተለያዩ ቦታዎች ላይ የኦርቶዶክስ ሃይማኖት ተከታዮች እየታፈኑ መጨፍጨፍ እና እንዲሁም ሰሞኑን በደራ ወረዳ አንድ ቤተክርስቲያን መዘረፉና መነኮሳት መገደላቸው የቡድኑን አረመኔነት የሚያጋልጡ ድርጊቶች ናቸው። በሌላ በኩል በተለያዩ የኦሮሚያ አካባቢዎች የኦሮሞ ብሔረሰብ አባላትን ጭምር በአገዛዙ ከፍተኛ በደል እየደረሰባቸው ሲሆን ምሬታቸውንና ተቃውሟቸውን በተለያዩ መንገዶች እየገለጹ ነው። በወለጋ በሸዋና በሌሎች ቦታዎች ንጹሃን ዜጎች በታጣቂዎች እና በአገዛዙ ጥቃት እየደረሰባቸው መሆኑና በጉጂ እና በቦረና የተከሰቱ ጥረቶች ከብዙዎች መካከል ጥቂቶቹ ናቸው። በጉራጌ፣ በሃዲያ፣ በጋምቤላ፣ በቤኒሻንጉል፣ በሲዳማ፣ በወላይታ፣ በሶማሌና በአፋር በተለያዩ ወቅቶች ያገዛዙ ባለስልጣናት በወሰዷቸው እርምጃዎች የተከሰቱት ችግሮች የዜጎችን ተቃውሞዎች እያስተናገዱ ይገኛሉ። በአገሪቱ የኢኮኖሚ ይዞታ ላይ የሚታየው ቀውስ እየተባባሰ ከመሄዱም በላይ ሊፈነዳ የደረሰ መሆኑ ይታያል። በከፍተኛ ደረጃ የሚታየው የዋጋ ግሽበት፣ የሥራ አጥነት ብዛት፣ የኑሮ ውድነት፣ የድህነት መስፋፋት፣ የዜጎች በልቶ ለማደር አለመቻል፣ የአገሪቱ የውጭ ምንዛሪ እጥረት፣ የብር መርከስ፣ የአገሪቱ ዕዳ መበራከትና ዕዳ ለመክፈል አለመቻል፣ የምርት መቀነስና ሌሎች ችግሮች አገሪቱን ከፍተኛ የኢኮኖሚ ቀውስ ውስጥ ከተዋታል። ከዚህ በተጨማሪ በትግራይ፣ በአማራ፣ በኦሮሚያ፣ በደቡብና በደቡብ ምዕራብ አካባቢዎች የተከሰተው ድርቅ 20 ሚሊዮን ያላነሰ ህዝብ በህይወት ለመኖር የግድ የምግብ እርዳታ እንደሚያስፈልገው ታውቋል። በአገዛዙ በተለይ በአዲስ አበባና በኦሮሚያ ባለስልጣናት ቤታቸው በላያቸው ላይ የፈረሰባቸው ህፃናትና አዛውንቶችን ጨምሮ የተፈናቀሉት የጎዳና ተዳዳሪ የሆኑ ዜጎች በጣም በርካታ ናቸው። አልፎም ለሞት የተዳረጉ መኖራቸውም ይታወቃል። ዘረኛውና አምባገነኑ የኦሮሚያ ብልጽግና አገዛዝ ይህንኑ አምባገነን ስርዓቱን ለማስቀጠል ተቀናቃኝ ናቸው ብሎ የፈረጃቸውን የሃይማኖት ተቋማት ለማዳከም የጀመረውን ሴራና ተንኮል አጠናክሮ ቀጥሎበታል። በእስልምና ሃይማኖት ውስጥ አልቃ በመግባት ያካሄደው ተንኮል የሚታወስ ሲሆን አሁንም ሸርና ተንኮሉን አጠናክሮ መቀጠሉ በግልጽ እየታየ ነው። በኦርቶዶክስ ሃይማኖት ተቋም ላይ ያገዛዙን አስከፊ ድርጊቶች በይፋ ያጋለጡትን ጳጳሳት ካላወገዛችሁ በሚል የጥምቀት በዓል እንዳይከበር ጥረት ቢያደርግም በምዕመናኑ ቁርጠኛነት በዓሉ በደመቀ ሁኔታ ሊከበሩ ችለዋል። አገዛዙ የዛሬ ዓመት ገደማ የኦሮሚያ ሲኖዶስ በማቋቋም የኦርቶዶክስ ሃይማኖትን ተቋምን ለመክፈልና ለመስበር አቅዶት የነበረው ሴራ በወቅቱ ለጊዜው ቢያስተኛውም እንደገና ነፍስ ዘርቶበት እንዲንቀሳቀስ አድርጓል። ይሁን እንጂ ባለፈው ዓመት እንደተጋለጠው ሁሉ በአሁኑ ወቅት የጠነሰሰው ሴራው በምዕመናኑ ጽናትና ቁርጠኝነት ሙሉ በሙሉ ሊከሽፍ እንደሚችል ማንም የሚጠራጥረው የለም። ተቃውሞ ለማስተናገድ የአምባገነኖች ባህሪ ባለመሆኑ የዘረኛና አምባገነን አገዛዝ ወደ ስልጣን ከመጣ ጀምሮ በብዙ ሺህ የሚቆጠሩ ዜጎች፣ ሰራተኞች፣ መምህራን፣ ተማሪዎች፣ የፖለቲካ ፓርቲ አባላት፣ ያገዛዙ ምክር ቤት አባላት፣ ሴት ወንድ ጋዜጠኞች፣ የሙያ ማህበራት አባላትና ሌሎች በርካታ ዜጎች በአገዛዙ ላይ የተቃውሞ ድምጽ በማሰማታቸው ብቻ ብሔራቸው እየተለየ ወደ እስር ቤት ተወርውረዋል። ለፍርድ ሳይቀርቡ ወራትና ዓመታት አስቆጥረዋል። አገሪቱ የገባችበት ቀውስ ያሳሰባቸውና ያስቆጣቸው ዜጎች በአገዛዙ ላይ ያላቸውን ጠንካራ ተቃውሞ እየገለጹ ይገኛሉ። በአማራው አካባቢና በሌሎች ቦታዎች በትጥቅ የተደገፈ እንቅስቃሴ እየተካሄደ ሲሆን፣ በሌሎች ቦታዎችም በተለያዩ መንገዶች በዜጎች የተቃውሞ እንቅስቃሴዎች እየተካሄዱ ነው። አገዛዙ የዜጎችን ተቃውሞ ለማቀዝቀዝ አዳዲስ አጀንዳዎችን ለመፍጠር ሙከራ ቢያደርግም ሌሎች አዳዲስ ችግሮችን እየቀፈቀፈ ከዓለም አቀፉም ሆነ ከኢትዮጵያውያን ይበልጥ እንዲነጠል አድርጎታል። ዓለም አቀፍ ስምምነቶችን በመጣስ ከሶማሊላንድ ወደብ አግኝተናል በሚል የነዛው ውዥንብር በአገር ውስጥ በስፋት በተከሰተው ውጥረት ላይ ቅንጣት ያህል ተጽዕኖ ካለመፍጠሩም በላይ በአካባቢም ሆነ በዓለም አቀፉ ህብረተሰብ ተቃውሞና ውግዘትን እንዳስከተለ በገሃድ እየታየ ነው። በኢትዮጵያ ውስጥ እየተባባሰ ያለው የቀውስ ሁኔታ ጥቅማቸውን እንደሚጎዳ የተረዱት የምዕራብ አገራት በተለይ አሜሪካ ሰሞኑን ፋኖንና አገዛዙን ለማስታረቅ እንቅስቃሴ መጀመራቸው ተሰምቷል። በአሜሪካ አነሳሽነትም ይሁን ባገዛዙ ጠያቂነት የተጀመረው ይህ እርቅ እንቅስቃሴ በአገራችን ሰላም ለማስፈንም ሆነ የህዝባችንን መብት ለማስጠበቅ የሚያስገኘው አንዳችም ፋይዳ የለም። አገራችን አሁን ከምትገኝበት ከባድ የቀውስ ሁኔታ ለመውጣት የምትችለውም ሆነ ህዝባችን ከችግርና ከመከራ ኑሮ የሚላቀቀው በስልጣን ላይ ያለው አገዛዝ በአስቸኳይ ሲወገድ ብቻ ነው። አገዛዙን በአስቸኳይ ለማስወገድ ደግሞ በአሁኑ ወቅት የትጥቅም ሆነ የሰላማዊ ትግል እንቅስቃሴ የሚያደርጉ ዜጎች ድርጅታዊ አቋማቸውን በማጠናከር ኃይላቸውን በማስተባበር ክንዳቸውን ማፈርጠም ይጠበቅባቸዋል። አስከፊው ስርዓት በስር ነቀል የስርዓት ለውጥ ካልተተካ ያገዛዙ መወገድ ብቻ መፍትሄ አያስገኝም። ስር ነቀል የሆነ የስርዓት ለውጥ እውን እንዲሆን ደግሞ የግድ ዴሞክራሲያዊ ሽግግር ሂደትን ተግባራዊ ማድረግ ይጠይቃል። የአፍጋኒስታን በሆነው በዴሞክራሲያ ላይ እንደገለጽ ነው ለስር ነቀል የስርዓት ለውጥ ወሳኝ መደላድል የሆነው የሽግግር ሂደት ፍሬያማና ውጤታማ የሚሆነው ሁሉን አሳታፊና አካታች በሆነ እንቅስቃሴ በመሆኑ አገዛዙን ለማስወገድ የሚያስፈልገውን ሁሉን አካታች የሆነ የተባበረ የህብረት ትግል ለዚህ እርሾ ይሆናል እንላለን። በሁሉም ዜጎች የተባበረ ትግል ዘረኛውና አምባገነኑ አገዛዝ ይገረሰሳል። ሁሉን አሳታፊና አካታች በሆነ የሽግግር ሂደት ዴሞክራሲያዊ ስርዓት እውን ይሆናል።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ተወዳጅ ለሆነው የፍኖተ ዴሞክራሲ ፕሮግራም ዝግጅት ክፍልና እንዲሁም አድማጮች ሰላምና ጤናን እመኛለሁ። ውድ አድማጮች እንደምታውቁት ኢትዮጵያ ካርመን ያስገዛ ስለላቃ የዜጎቿ ሰብአዊና ዴሞክራሲያዊ መብት የተከበረባት ሉዓላዊት አገር ትሆን ዘንድ አንድ ትውልድ እንዳለ ወድቆላት ቀጣዩ የጀመሩትን ትግል ግቡ ለማድረስ ብዙ መስዋዕትነትን ከፍሎ አዲስ ስርዓት ሲያበክር አሮጌውን ሊሽር መሸጋገሪያ ላይ ሲደርስ ህሊና የሚባል ያልፈጠረላቸው ባገርና በትውልድ ላይ ዘላቂ ጥፋትን በሚያደርሱ ከሃዲ ምሁራንና የቆዩ ባዕዳን ጣላቶቿ ተባብረው በወያኔ ላይ ያገኘውን ድል ነጠቁት። ይሄው ዛሬ አገራችን እንደ አንድ አገር ወይም እንደ አንድ ህዝብ ሳይሆን የጎዛ ታፔላ ለጥፈው መሄዳቸውን እንደ ታላቅ ራይ በሚገፉ የቄሮ መንጋ እጅ ወደቀችበት ከመንጋው ጎሳ ውጪ የሆኑ በተለይም ትውልድ አማራ የሆኑ የሚፈጁ የሚገፉ የሚፈናቀሉ የሚታፈኑና የሚገለሉ ሲሆን ኢትዮጵያዊነትም ሰለባ ይሆነበት ሰንደቅ ዓላማዋ ተራ ጨርቅ ከመባል አልፎ ጭራሽ ይዞ መገኘት ወንጀል ይሆነበት የፍራደል አስተዳደርም ሆነ የሀብት ክፍፍሉ ከገሹ ጎሳ መሆንን ይግድ የሚልበት የግለሰብ ክህሎት ወይም አስተሳሰቡ ሳይሆን ትውልድ ቦታው መመዘኛ ይሆነበት የዘረኛው አገዛዝ ቁንጮ በቴሌቪዥን መስኮት ብቅ ብሎ በኢትዮጵያዊነት ዲስኩር የሚያደነዝዝበት አገራዊ መሰረቷን እየናደ ኢትዮጵያ አፈርስም ይያለ ዜጎቿ ላይ የሚያሾፍበት ባንበሳው ቦታ ፒኮክን ህብረ ብሔራዊ ቅርሶችን አፍርሶ አንኖሌል አዲስ አበባን በፊንፊኔ ወልቃይትን በመዕራብ ትግራይ ወያኔ ፈራሹን ህጋራዊት አስቀጥሎ ህግ ለማስከበር አገር ተርቦ ስንዴ ለውጭ ገበያ ማቅረቡን ሉዓላዊነትን ሸጦ ኢትዮጵያን ታላቅ ስለማድረግ ቢሰብከን ዋሸህ ቀላመድክ ከእንግዲህ በቃ የሚል ድምጽ በሌለበት አቅመ ቢሶች መስከን ስለታየ ነው አይናውጣው ኮሎኔል ዘወትር መቀለጃው አድርጎናል። ላለፉት 5 የመከራ አመታት አገራችን የንጹሃን ደም እንደ ጎርፍ የሚፈስባት የጦር ሜዳ ሆና ቆይታለች። አሁንም እንደሆነች ቀጥላለች። ይሁሉም የሆነው የውጭ ጣላት በከፈተው ጥቃት ሳይሆን የቀድሞ የወያኔ ሰላይ ኢትዮጵያን እንዲያፈርስ የተሾመነውና አገርን ለመበተን ዘርና ሃይማኖትን ለማጥፋት በከፈተው ወታደራዊ ዘመቻ መሆኑ ግልጽ ነው። አማራው ላይ የከፈተው የዘር ማጥፋት ጦርነት 6 ወሩን ጨርሶ ይቀጥላልም ይያለ ነው። ወያኔ በተደራጀና በተራቀቀ የዘረፋ መረብ ያደቀቃትን አገር የጦት ልጅ ተረኛው አይን ባወጣና በዘቀጠ ሙስና ብቻ ሳይሆን በጦርነት ጭምር ዳግም እንዳትነሳሽ መድምዷታል። ለተራቡ ሙዝ በዳቦ የሚል መሪ ያላት ኢትዮጵያ ያገሪቱን ጥሪት ሰብስበው ለጦር መሳሪያ መግዣ ክምር ዶላር ለቤተ መንግስትና ለመዝናኛ ስፍራ በመዋል ካዝናዋን አራቁቶ የምግብ ዋጋ ግሽበት 31% በሆነበት ያው የራሱ አገዛዝ ስታቲስቲክስ መስሪያ ቤት ባወጣው ዝቅተኛው የደሞዝ እርከን 420 ብር ለአብዛኛው በልቶ ማደር የቀን ተቀን ትግል በሆነበት ፋሽስቱ የሮሙማ መሪ ይባስ ብሎ ሙስናው እንዳይጎድልበት የትየለሌ ቤት ግብር በመጫን የደሃውን ኪስ ውስጥ ገብቷል። ህብረ ብሔራዊ ለሆነችው አገራችን ጠባብ ብሔረተኝነት ዘረኝነት ማህበረሰባዊ ደዌ ነው። እኛም ያገሪቱ ዜጎች ይሄ ታሪካዊ መቅሰፍ ተተደራጅቶ እግር አውጥቶ ሚኒሊክ ቤተ መንግስት እንዲገባ በመፍቀዳችን ይኸው በየቀኑ የወገኖቻችን ህይወት እንደቅጠል ይረግፋል። ትልቅ አገር ሊያፈርስ ተልእኮ የተሰጠው ትንሽ ሰው ኃላፊነት የጎደላቸው እንደ ዳኛቸው አሰፋ ብርሃኑ ነጋና ሌሎች ዛሬ በህይወት የሌሉና ያሉ ማፈሪያ አድርባይ ምሁራን አጫፋሪነት የኦሮሞማው አገዛዝ እየፈጸመ ላለው የአገር ክህደትና በአማራው ላይ የተካሄደውን የዘር ማጥፋት ወንጀል በመካድ የወንጀሉ ተባባሪ ሆነዋል። በተለይም ዳያስፖራ የሚባለው ክፍል ትናንት ለወያኔ በአመት ከ4 ቢሊዮን ዶላር በላይ የገቢ ምንጭ በመሆን በማወቅ የሚሆን ባለማወቅ ለዘረኞቹ ድንጋይ አቀብሏል። ዛሬም በዘር ፍጅት እያካሄደ ባለው አገዛዝ ላይ ማዕቀብ እናድርግ ለሚለው ጥሪ ጆሮ ዳባ ልበስ ብሎ በአየር መንገዱ ይበራል፣ ባንኮቹን ይጠቀማል፣ የተፈናቀሉ ዜጎችን መሬት ገብቶ ይመራል፣ ያገዛዙን ጥቁር ገበያ ሳይቀር ይጠቀማል። ያለፈው ድርጊት ባለማወቅ ነው ቢባል እንኳ ዛሬ ለምን መማር አልተቻለም ለሚለው ምላሽ አይኖረውም። ህግን አለማወቅ ከወንጀል ነጻ እንደማያደርገን ሁሉ አላወቅንም በሚል አገራችን መደጎምም ከተጠያቂነት ነጻ ያደርገንም። ዛሬም እንደ ትናንቱ የህዝብን መከራ በሌላ አምባገነን ለማስቀጠል ካስመሳይ ሻለቆችና ዶክተሮች ጎን ተሰልፎ ከማጨብጨብ አልገታንም። ውድ አድማጮች የኦሮሞማው ቁንጮ ገና እንደተሾመብን ነበር ያማራው ደም የጠማቸው የኦሮሞ ጽንፈኞችን የለየላቸው ባንዳዎችን ከያሉበት ለቃቅሞ ያስገባው ደም ያፈሰሰ ተልእኮ የተሰጠው ወጣቴ ከሚኒሶታ የ ኦኤምኤን የጥላቻ ሜጋፎኑ ሳይቀር ጠርቶ አስገብቶ ወዲያውኑ ለብዙ የአማራ ተወላጆች ጭፍጨፋ የዘረኝነት ድርሻውን ተወጥቷል። ከወያኔ ተለጥፈው በቤኒሻንጉል፣ አሶሳ፣ ባህረርና ሌሎችም በስንቱ ንጹሃን አማራዎች ደም የተጨማለቁት ኦነጋውያንስ መናገሻ ገብተው በህዝብ ገንዘብ ውድ ሆቴሎች ያንፈላሰሰው የኦሮሞማው ቁንጮ ይሁን እንጂ እኛስ መች ተጠየቋል ናቸው? ከደርግ እስከ ወያኔ ከወያኔ እስከ ዛሬዎቹ የጦር ወንጀለኞች መቼ ነው ለፍርድ ይቀርቡ ያልነው? መቼስ ነው በገፍ ለተጨፈጨፉት ወገኖቻችን ደም ተጠያቂ እንዲሆኑ የጮክንላቸው? ይህን ባላደረግንበት የዛሬው መከራ አልፎስ በአገራችን ፍትህ እንዴት ማስፈን ይቻለናል ለሚለው ጥያቄ መልሱ እንዴትስ ቀላል ሊሆን ይችላል? ፍትህን ህግን በመደንገግ ብቻ አይመጣም። ፍትህ ለተጓደለባቸው ስንጮህ፣ ለተበደሉት ስንቆም እና በህዝብና ሀገር ላይ በደል ያደረሱ ለፍርድ ይቀርቡ ዘንድ ስንታገል፣ ክቡር ለሆነ የሰው ልጅ ህይወትና ንጻነት ስንቆጭ፣ ደፍረን ስንታገልና ስናከብር ነው። ትናንት በህዝብ ደም ከተጨማለቁ ጋር ዛሬ በየካፌውና በየአጋጣሚው በመተቃቀፍ ከቀጠል ፍትህ ላይ በሩን ክርችም አድርገን የዘጋ ነው እኛው። ነገም ለኛም የሚጮህ ድምጽ እንዳይኖር ያደረግነው እኛው ራሳችን መሆናችንን መዘንጋት የለበትም ባይነይ። የንጹሃን ወገኖቻችንን ህይወት የነጠቁና የተባበሩ ጭምር ለፍርድ ይቀርቡ ብለን ስንጮህ ነው ፍትህ እድል የሚኖራት። ከታሪካዊ መርገምቱ ወያኔ እስካሁኑ አካይስት የኦሮሞማ ቁንጮ ኢትዮጵያንና ኦርቶዶክስ ሃይማኖትን ከፋፍሎ ለማዳከም ብሎ ለማጥፋት የታቀደው እንቅስቃሴ በትንሹ 35 ዓመታትን አስቆጥሯል። ከሶስት ዓመታት አገዛዙ በሚስጥር ያደረጀውና አምና በዚህ ወር በነሳዊሮስ የተጀመረው ቀኖናውን አፍርሶ ከሲኖዶሱ አፈንግጦ የራሱን ጳጳሳት በመሾም ተነስቶ ደም ያፋሰሰው ያንጃ እንቅስቃሴ ዳግም ተነስቶ ከፋፋይና ጠባብ ብሔረተኛ እንቅስቃሴውን መጀመሩና በሲኖዶስ መወገዙና ለፍርድ እንደሚያቀርበው መገለጡ እንዳለ ሆኖ ተነሳ ሲባል ታሰረ የሚለው ዜና መሰራጨቱ ጉዳዩን ያለቀለት አይመስለኝም። አላማቸው የሞራል ዝቅጠቱና ጥበቱ እንዲለመድ በማድረግ የሃይማኖቱንና ቀኖናውን የማራከስ ቀጣይ እንቅስቃሴ ነው ብዬ በግል አምናለሁ። ትግራይ ድረስ ሄዶ ተመሳሳዩን አንጃ ደግሞ የተመለሱትም የተዘባዘባረቀ መልእክትን ከማስተላለፍ ይቆጠባሉ ብዬ ተስፋ አደርጋለሁ። በሌላ በኩል የአሜሪካም ሆነ የምዕራባውያኑ በኢትዮጵያ ጉዳይ እንዲህ ትኩረት ሰጥተው መረባረባቸው ለበጎ ቢሆን ምንኛ ደስ ባለን ነበር። ሐቆ ግን ከዚህ እጅግ የተለየ በመሆኑ አሳዛኝ ነው። የተባበሩት መንግስታት ተብዬው በአገራችን ጉዳይ ደርዘን ስብሰባዎችን ቢያካሄድም ከወያኔ እስከ ብልጽግና በአማራው ላይ የተፈጸመውን የጦር ወንጀል ከትግራዩ ሲያምታታና ምንም እንኳ አማራውም ሆነ የትግራይ ህዝብ ሁለቱም ኢትዮጵያዊ ወገኖቻችን ቢሆኑም ለፖለቲካ ጥቅም ሲባል ያንዱን በማጋነን የሌላውን በማለባበስ ሊሰማራ ባልተጋባ ነበር። እነ ማይክ ሃይመርም ምዕራብ ትግራይ ከሚሉት የታላቋ ትግራይ አጀንዳቸው ባለፈ ከሚያልፍ ጠባብ ዘረኛ ኮሎኔል ባለፈ ቋሚ ከሆነው የኢትዮጵያ ህዝብ ጋር ቢወዳጁ አማራውም ላይ ያላቸውን የተንሸዋረረ እይታ ቢቀይሩና ኢትዮጵያን በሚመለከት የሚከተሉትን ፖሊሲ እንደገና ቢመረምሩ ደስ ባለን ነበር። ሆኖም የሰሞኑ ፋኖን ከጦር ወንጀለኛው የኮሎኔሉ አገዛዝ ጋር የማደራደሩ እንቅስቃሴ ሳል ይዞ ስርቆት፣ ቂም ይዞ ጸሎት ያህል ነውና መጀመሪያ በሚሊዮን ለሚገመት ህይወት መጥፋት፣ በጦር ወንጀል በአገር ክህደት ለፍርድ መቅረብ የሚገባውን ወንጀለኛ አገዛዝ ለማስቀጠል ፋኖን ተደራደሩ ማለት በአማራው ህዝብ ህልውና ላይ ተደራደሩ የማለት ያህል ነውና ብዙ የሚያስኬድ አይሆንም። ፋኖ ወደ ፍልሚያ የገባው ጦርነት ያስፈልገኛል ብሎ ሳይሆን የአማራውን ዘር ለማጥፋት ጦርነት ታውጆበት ነው። አማራውን እንደ ዘር ማጥፋትና አገር ማፍረስን መርሃ ግብሩ አድርጎ መንግስታዊ ሽብርንና ጦርነትን እያካሄደ ካለው ዘረኛ አገዛዝ ራሱን ለመከላከል እንጂ አርሶና ሰርቶ ቤተሰቡን መመገብንም ሆነ ሰላም ጠልቶ አይደለም። አንድ ህዝብ ፍትህ ሲነፈግና በአምባገነን አገዛዝ መብቱ ከተነፈገ ታጥቆ ተነስቶ ራሱን መከላከል ተፈጥሯዊ መብቱ መሆኑን የሀገራቸው ህግም አልሳተውምና ነው። ከራሳችን ጠማማዎች የምንጠንቀቅ። ህዝብን ክደው ትናንት ከደርግ ከወያኔና ከተረኛው ብልጽግና ሲያሽቃብጡ ከርመው በድንገት የህዝብ ወገን ለመምሰል ብቅ ከሚሉ የፖለቲካ ጭልፊቶች እንጠንቀቅ። የህዝብን ጩኸት አስተጋብተው ድምፁን ቀምተው በሚጮሁ የለውጥ ማጅራት መጪዎች ሳንሸወድ ካለፈው ትምህርት ወስደን ዘረኛውን አገዛዝ ለማስወገድ እየተደራጀን እንታገል፣ እየታገል እንደራጅ። ፋኖን እንቀላቀል ወይም በያለንበት ፋኖ እንሆን። የሽግግር መንግስት ታግለን ዘረኛውን አገዛዝ ካላስወገድ ነጻነት በሽማግሌ ወይም በድርድር አይገኝም። ጊዜያዊ ህዝባዊ የሽግግር መንግስት ይቋቋም፣ የኦሮሞማ ቁንጮና ተባባሪዎቹ ለፍርድ ይቅረቡ። ስንታየው በዛብህ ነኝ ከደቡብ አፍሪካ በኢያፓ ለስነተ ዲሞክራሲ የኢትዮጵያ እንድነት ድምጽ ሬዲዮ ጣቢያ አድማጮችና የሬዲዮ ጣቢያው የዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ለሁላችሁም ይሁን። ውድ ወገኖቼ የዛሬ አስተያየቴ ሰሞኑን እየተነሳ ያለውን የድርድር ጉዳይን በሚመለከት ይሆናል። የድርድር ጉዳይ ሲነሳ የአደራዳሪዎች ማንነትና የተደራዳሪዎች ማንነት በደንብ መታወቅ ያለበት ጉዳይ ነው። በአገራችን ውስጥ እየተደረገ ያለው ትግል አንድን ህዝብ ያማራን ህዝብ ለማጥፋት የዘር ፍጅት እያደረገ ካለው በሌሎች የኢትዮጵያ ህዝብ ላይ የሰብአዊና ዲሞክራሲያዊ መብቶች እየረገጠ ካለው ዜጎችን አፍኖ በየማጎሪያ ካምፑ ከሚገድለው ደብዛቸውን ከሚያጠፋው በተለያዩ ስቃዮች ከሚያሰቃየው በእስር ከሚያማቅቀው ከትውልድ ቦታቸው ከሚያፈናቅለው የአማራ መሬቶችን ወልቃይትና ጠገዴን እንዲሁም ራያን አላማጣን ኮምቦልቻና ቆቦን ሌሎችን ቦታዎች በየቦታዎች ያሉትን ህዝብ አፈናቅሎ በጉልበት ለመውሰድ እየሰሩ ካሉ ኢትዮጵያዊ ስም በያዙ አገራቸውን ህዝባቸውን ያገር መገለጫዎችን ሰንደቅ ዓላማን ቅርሳ ቅርሶችን በሚጠብቁ የኢትዮጵያ እምነት ተቋማትና ምዕመናን ላይ ግድያና ውድመት መፈጸም ላይ ካለው የአገሪቱን ዳር ድንበር በሁለቱም ሱዳኖች አስደፍሮ በዜጎቻችን ላይ በጎንደር በጋምቤላ በቤኒሻንጉል በሶማሌ በውጭ ኃይሎች ያሰቃዩ እንዲሰቃዩ ካደረጉት አብይና አገዛዙ ላይ ነው። ባብይ ባገዛዙና በኢትዮጵያ ህዝብ መካከለ ያለው ቅራኔ የማይታረቅ ነው። የቅራኔ ሊወገድ የሚችለው በቁርጠኛ ትግል አብይንና የሚመራውን ጸረ ህዝብ አገዛዝ በማስወገድ ብቻ ነው። ይህን ዘረኛ አገዛዝ ለማዳንና በስልጣኑ ላይ እንዲቆይ ለማድረግ እስካሁን ብዙ የህዝብ ወገኖች ባለቁበትና የንብረት ውድመት በደረሰበት በአማራ ህዝብና በፋኖ ትግል ላይ ውሃ ለመቸለስ ምዕራባውያን አገሮች በአጠቃላይ በተለይ አሜሪካ ፋኖን ካብይና ካገዛዙ ጋር ለማደራደር እንቅስቃሴ መጀመራቸው እየተወራ ይገኛል። በፋኖ በኩል ስለዚህ የትግል ማደናቀፊያ ድርድር ተብዬ የጠራት አጀንዳ ምንም መልስ አልተሰጠም። እሰይ መልካም እርምጃ ነው። የፋኖ ትግል በትጥቅ ትግል በተጠናከረበት የአማራውን ህዝብ ሙሉ ድጋፍና ሌላው አካባቢ የሚገኘው ኢትዮጵያ ህዝብ የፋኖን ትግል እየደገፈ በሚገኝበት በየአካባቢው አገዛዙ ላይ ህዝብ እየተፈጸመበት ያለውን ግፍ በመቃወም ከፍተኛ እንቅስቃሴ በሚያደርግበት በዚህ ወሳኝ የትግል ወቅት ፋኖን ከህዝብ ጠላት ከሆነው አብይና አገዛዙ ጋር እናደራድር ማለት የህዝብን ትግል ከግቡ እንዳይደርስ ማድረግ ነው። ይህን የጠላት በድርድር ስም የህዝብን ትግል ለመጉዳት የሚደረገውን ሴራና ሸረባ ማስቆም ያስፈልጋል። ምዕራባውያን በአጠቃላይና አሜሪካ በተለይ ኢትዮጵያን ሁልጊዜም ሲያጠቁ የቆዩ ናቸው። የሩቁን ተተኔ ቅርቦቹን በእንመለከት በ1969 ዓመተ ምህረት ኢትዮጵያ በሶማሊያው ዚያድ ባሬ አምባገነን መንግስት በተወረረችበት ወቅት የአጼ ኃይለ ሥላሴ መንግስት ለጦር መሳሪያ ግዢ የሰጡትን ገንዘብ ተቀብሎ የጦር መሳሪያውን በመከልከል በ1983 ዓመተ ምህረት በለንደን በተደረገው ኮንፈረንስ ለወያኔ ለሻቢያና ኦነግ ልዑካን ብቻ በኮንፈረንሱ እንዲሳተፉ ፈቅደው በወቅቱ የሀፓ አባል የነበረበት ኢዴሃቅ የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ልዑካንን በወቅቱ የኢትዮጵያ አገዛዝ የነበረው የደርግ ልዑካንን በጠቅላይ ሚኒስትር ተስፋዬ ዲንቃ ይመራ የነበረውን ወደ ኮንፈረንሱ ቦታ እንዳይገቡ በመከልከል ሻቢያ አስመራ እንዲገባ እንዲሁም ወያኔ አዲስ አበባ እንዲገባ በማድረግ ከሀፓ የከዳው የነበረከት ስምኦንና ታምራት ላይኔ አንጃ ወያኔ መስርቶ የሰጣቸውን ኢሄድን የተባለውን ጸረ ህዝብ ድርጅት ተጠቅመው ወያኔ ሻቢያና ሱዳን የሀፓ ላይ ጦርነት ሲከፍቱ በሳተላይት መረጃ በመስጠትና በመተባበር ጥቃት አድርሳለች። በኢትዮጵያና በህዝቧ ላይ ወያኔና ጥጦ ሰጥቶ ያሳደገው ያሁኑ የኦሮሞ ብልጽግና ወይም የቀድሞው ኦህዴድ እስካሁን እየፈጸሙ ያሉትን ግፍ ባለማውገዝ ተባብሮ በወንጀለኞቹ ፓርቲዎች ብዙ ህዝብ ያለቁባቸውን የአማራና የአፋር ህዝብ ልዑካን በሌሉበት በጥቅምት ወር 2015 ዓመተ ምህረት በደቡብ አፍሪካ በፕሪቶሪያ ከተማ በታዛቢነት ስም ቀርቦ ዋና አደራዳሪና የድርድር ነጥቦችን በማዘጋጀት ሁለቱን ጸረ ህዝብ ድርጅቶችን አስማምቶ ከወንጀላቸው ነጻ አድርጎ በኢትዮጵያ ላይ ግፍ እንዲፈጽም ከማድረጋቸውም ሌላ በንጹሃን ኢትዮጵያውያን ደም በመቀለድ ችግር ፈጣሪዎችና የችግሩ አካል ናቸው። እነሱ አደራዳሪዎች ሳይሆኑ ጣላቶች ናቸው። ድርድር ለሚሉት የሌቦች አጀንዳ ፋኖ ቦታ መስጠት የለበትም። በዚህ ጉዳይ ዙሪያ ውርውር የሚሉት ዘመድ መሳያት ታላዮችንም መጠንቀቁ ተገቢ ነው። ኢትዮጵያውያን ሁሉ በውስጥም ሆነ በውጭ ያሉት ጣላትን ለይተው ለህልውናው እየታገለ ካለው የአማራ ህዝብና የአማራ ህዝባዊ ኃይል ፋኖን በሐሳብ በገንዘብ በመረጃ በመደገፍ ከጎናቸው መቆም ኢትዮጵያን ለማዳን ግዴታቸው ነው። ተባብሮ ትግል በማካሄድ በሽግግር ሂደት ከሁሉም የኢትዮጵያ ጉዳይ ከመመለከታቸው የኢትዮጵያ ኃይሎች ከመመሰረት የሽግግር መንግስት በኩል ቋሚ ዴሞክራሲያዊና ህዝባዊ መንግስት መስረታ እንታገል ኢትዮጵያዊ የሆኑ ድርጅቶችን እንደ ኢህአፓ ያሉትን መርዳት ያስፈልጋል። ለኢህአፓስም የሚነግደውን ያብይ ተላላኪ የሆነውን አንጃን መለየቱና ማጥቃቱ ለትግሉ ጥራት እጅግ አስፈላጊ ነው። የፋኖ ትግል ያቸንፋል እንርዳቸው። ድል ለኢትዮጵያ ህዝብና ለኢህአፓ የህዝብ የጋራ ትግል አቸናፊ ነው። ድርድርና ሽምግልና የጠላት አጀንዳ በመሆኑ ቦታ ሳንሰጥ በትግል መጽናቱ ተገቢና ግዴታችን ይሁን። አብይና አገዛዙ ይውደሙ። መምህር ዳዊት ስጉይቦ ከዝዋይ።
የትግሉ ዓላማ አሁንም የጠራ አይደለም። የኢትዮጵያን ህዝብ ትግል ያቀጨጨው ጥርት ያለ አቋም ሳይዙ በሚደረግ ወቅታዊ ግርግር ሳቢያ ነው። የፋኖ መፈክር መነሻችን አማራነት መዳረሻችን ኢትዮጵያዊነት የሚል ሲሆን በዚህ አቋም ላይ ጥርት ያለ እምነት መፍጠር ለትግል ጠቃሚ ነው። የስካሁኑ የኢትዮጵያ ህዝብ ትግል በሽወዳ በመደባበስ በመደባበቅ የሚካሄድ በመሆኑ ደጋፊውንም ግራም ያጋባና አቋም የሚያሳጣ ሆኖ አልፏል። በሽሙንሙን የተመሰረተው ቅንጅት እንደ ማህድ ያሉ ጠንካራ ድርጅቶችን ይዞ ተንከባሏል። የፕሮፌሰር በየነ ጴጥሮስና መረራ ጉዲና አፈራይንካ የወዳጅነት ፖለቲካ ብዙውን አሳስቶና ደናግሮ ወደ ጎሳ ጎጆው ገብቷል። ከሰው ተሰውሮ ምንም ነገር ማድረግ አይቻልም። እርግጥ ነው ጊዜውን ያለ ጥቅም እንዲያልፍ ማድረግ ያስችል ይሆናል። ብዙውን ተሳሳች ጅብ ከሄደ ውሻ ጮኸ እያሰኘ ይኖረው የዚህ አይነቱ የድብብቆች ትግል ነው። የፖለቲካ ዓላማን በድብቅ ይዞ የሚፈልጉትን ለማግኘት መጣር ብልህነት አይደለም። ልክ እንደ ኢህአፓ አካፋን አካፋ ለማለት መጀገን ያሻል። አገራችንን እስካሁን ወጥሮ የያዛት ችግር እንዲባባስ ያደረገው በወቅቱ ሊወሰድ የሚገባውን ነገር ላለመውሰድ የሚያስችሉ መሰናክሎች በመብዛታቸው ነው። ለምሳሌ የጊዜያዊ ህዝባዊ መንግስት ጥያቄ ለምን ሊፈታ አልቻለም? ምክንያቱም የድብቅ ፖለቲካ አራማጆች ውስጡን የሚያደርጉት ሴራ አላራምድ በማለቱ ነው። እዚህ ደረጃ እንዲደርስ ያደረጉ ተደባቂ ፖለቲከኞች ዓላማቸው ምን እንደሆነ አይታወቅም። ብዙዎች የፖለቲካ ፍላጎታቸውን ደብቀው የሚሰሩትና የሚያወሩት የተለያየ መሆኑ ሲገለጥ አፍረው ሲኮበልሉ ታይተዋል። አንዳንዶች ደግሞ ስም ቀይረው ለመመለስ ሲዳክሩ ተስተውለዋል። በዚህ መሃል በሰተታቸው ተጸጽተው ያስቀየሙትን ህዝብ ለመካስ የሚፈልጉ ቅን አስተሳሰብ ያላቸውም አሉ። እነዚህን ለይቶ ማወቅ ያስፈልጋል። ለሁሉም ግን ያለፈው ሊደገም የማይችል መሆኑ መታወቅ አለበት። ባልጠጣውም አደፈርሰዋለሁ አይነት ጨዋታ ተጫዋቾችም እንዳሉ ግልጽ ነው። ይህ ሁሉ ለአማራው ትንሳኤም ሆነ ለኢትዮጵያ መጻኢ ዕድል መሰናክል መሆኑ የተደበቀ አይደለም። ትግልን ለማጥራት አስቀድሞ ያለፈውን ስህተት ማረም ያሻል። አሁንም በተድበሰበሰ መልኩ መጓዝ ጎጂ በመሆኑ ለትግል ጥርት ያለ ሁኔታ መፍጠር አንዱና ዋናው ነው። አቋምን ጥርት አድርጎ ባለመያዝ የሚፈጠር የደጋፊዎች መወናበድም ለድል የሚያበቃ ሳይሆን ለአጭበርባሪዎችና ለዘራፊዎች ሲሳይ መሆንን የሚጋብዝ ነው። በፋኖ ስም የሚደረግ እርዳታ በአንድ አቅጣጫ ብቻ መሆን አለበት። እየታገሉ መጽናት እየጸዱ መታገሉ ለድል ያበቃል። ሌላው የመዝሙር አይነት የመፈክር ብዛት ለትግል ይረዳ ቢሆን እንጂ በራሱ ትግል አይሆንም። በተለይ በችኮላ ከተደረጉት መሃል የፋኖ ብሔራዊ መዝሙር የሚልም ተመልክቻለሁ። በመጀመሪያ የአማራ ፋኖ የአማራው ትግል አርማ የአርበኝነት ምልክት ነው። አጠቃላይ የሆነው ኢትዮጵያዊነት የሚንጸባረቀው በሁሉም ማህበረሰቦች ህብረት ነው። ስለዚህም ብሔራዊ መዝሙር የሀገሪቱን ከርሰ ምድር ሀብቶች፣ አየሩን፣ ሜዳውን፣ ሸንተረሩን፣ ሰውን፣ እንስሳቱን፣ አራዊቱን ሁሉ ያቀፈ ህዝባዊነትን ያንጸባረቀ መሆን የሚገባው ነው። የትግል መዝሙር ብሔራዊ መዝሙር መሰኘት አይችልም፣ መታረም ያለበት ነው። የትግል መዝሙር የድርሰት አወቃቀሩ የግጥም ስንኞቹ ሁሉ የተመጠኑና ባጭር ስንኝ ሁሉንም የያዙ ለመዘመር የማያዳግቱ የድምጽ ገደባቸው የተመጣጠነ ለህፃን፣ ለሽማግሌ፣ ለሴት፣ ለወንድ አማካይ የሆነ መሆን ይኖርበታል። ለትግል የሚያገለግሉትም አጭር የሆነ ይዘት ያላቸው በአብዛኛው ሰራዊት መዘመር የሚችሉ መሆን አለባቸው። ረጃጅም ከተመና ዜማዎች በባህላዊ የቀረርቶ መዝሙር የሚቀርቡ ስለሆኑ አዲስ ድስትራት አስፈልጋቸው። ባለፉት ጊዜያት ለትግሉ በመቆርቆር በችኮላ የምናደርገው ነገር ሁሉ ተመልሶ ሲያስጠቃን የታየ በመሆኑ ምንም የሚያስቸኩል ነገር የለም። ትግል ጊዜው የተቆረጠ ባለመሆኑ በዚህ ጊዜ እጨርሰዋለሁ የሚባል አይደለም። ይልቅስ ራስን ለረጅም ትግል ማዘጋጀት ለድል ያበቃል። የኢትዮጵያ ሕዝብ ስቃይ በመንግስቱ አላበቃም፣ በመለስ አልቆመም፣ በአብይ አህመድም የሚያበቃ አይደለም። የተራዘመ ትግልና ቆራጥ የትውልድ ተስፋ የሰነቀ መሆን ይገባዋል። የትግል አጭር መንገድ ድል አይደለም፣ ከዚህ በላይ ሰውነት ገዝፎ ማየት እንጂ ሲሉ መልእክታቸውን ያደረሱን አመረ ልሳን ዘነበ በቀለ ናቸው።
ውድ ፍኖቶችና አድማጮች እንደምን ሰነበታችሁ? ሰልፋችን ካልተሰማ ሰይፋችንን እናነሳለን ብለው እኮ ነበር። ግን በእብሪት የታበየው የኦሮሞማው ኮሎኔል መች ጆሮ ተሰጠውና ሰምቶ ተራብን ካለው ስንዴን ነጥቆ ለድሮን መግዣ የሚያውል ማዳበሪያና ዘርን ከገበሬው የሚያግድ ለርዳታ የገባን የሕፃናት ምግብ ሳይቀር የሚሸጥ ውሃ ልቀቁልን ተጠማን ያለውን በጥይት የሚያስተናግድ ለፍተው ያቆሙትን ጎጆ የሚያፈርስ ታሪክ ሃይማኖታችንና ማንነታችንን አታራክስ ያሉትን መዳረሻ የሚያጠፋ ለአገርና ለወገን የደሙትን በረሃ ላይ አፍኖ በረሃብና ቃጠሎ አሰቃይቶ የሚገድል አገርን በባዕድ ጦር ፈቅዶ የሚያስደፍር መነኮሳትን ገዳም ገብቶ የሚጨፈጭፍ በዘር ጥላቻ የነሆለለ በአረመኔ ምግባሩ አቻ የለሽ የጦር ወንጀለኛ ነው። አንድን ዘር ከምድረ ገጽ ካላጠፋው በሚል ሰይጣናዊ ተልእኮ እንቅልፍ ያጣውን ኮሎኔል የስልጣን እድሜ ለማራዘም በዙሪያው ሆነው ከነሽ መልስ ለተረፈ ልቅምቃሚ ህሊናቸውን ሸጠው ኢትዮጵያን የሲኦል ምድር ያደረጉ ህሊና ቢስ ግለሰቦችና ተለጣፊ ስብስቦች ወዮላቸው። ህዝብ አሸናፊ የሚሆንበት ጊዜ ደርሷልና ለበደላችሁ ህዝብን ይቅርታ የሚጠይቅ ትህትና አልፈጠረባችሁምና ያሳደዳችሁት ህዝብ በራችሁ ደርሷል። ሂሳብ ማወራረዱም እንዲሁ። ኢትዮጵያን ለዚህ ዘርፈ ብዙ ችግርና የህልውና አደጋ ያጋለጧት ብሎም በዚሁ በሻጥር ታሽቶ በሻጥር ወደ ስልጣን የመጣውን ኮሎኔል አቅፈውና ደግፈው ለስልጣን ያበቁት የሀገር ክህደት ፊታውራሪዎች ዛሬ እንደገና አገዛዙ ስራቱ በፋኖና ህዝባዊ ኃይሉ ወገቡ ተመትቶ ሲንገዳገድ ከላይ የጠቆምኳቸው ክፍሎች በሀገር ክህደት የኢትዮጵያ ህዝብ ገና የሚፋረዳቸው እንዴት ህዝብን ቢንቁ ነው የመፍትሄ አፈላላጊ የሰላም ሐዋርያ ሆነው መግለጫ በመግለጫ በማከታተል አንተምተው አንተምተው ለማለት የደፈሩት? ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚባለው በእውነትም ህዝብን ንቀዋል። ችግሩን ከፈጠረው አእምሮስ መፍትሄ ይገኛል ተብሎስ እንዴት ይታሰባል? ኢዜማዎቹ፣ ትሪቢኖቹ፣ እናቶችና አጃዎቹ እውነት የመፍትሄ አካሎች ሆነው የተከታታይ አገር አፍራሽ አገዛዝ ሎሌዎች የትግራይ ጠባብ ብሔረተኞችንና የኦሮሞ ፋሽስታዊ ዘረኞችን ሲያገለግሉ የቆዩ ሁለንተናቸውን የሸጡ ታሪካዊ ማፈሪያዎች አስራ አንደኛው ሰዓት ላይ ተጠራርተው የአማራውን ድምፅ ቀምተው ያዞምባ የሚያነቡ ደርሶፋኖ ሰርጎ ገቦች ድንገተኛ አለን አለን ጩኸት ለሌላ ሳይሆን እየጎመራ ያለው ህዝባዊ አመጽ ላይ ቀዝቃዛ ውሃ ለማፍሰስ ከመሳሪያ አፈሙዝ የሚመጣ ዘላቂ ሰላም አይገኝም፣ በጦርነት ህዝብ ተጎዳ፣ በውይይት በድርድር በሽማግሌ ወዘተ በመሳሰሉ ሐሳዊ ጩኸቶች ህዝባዊ ኃይሉን አዘናግቶ አገዛዙን ለማስቀጠል ሲሆን አሊያም ከአመጹ ጋር ተመሳስሎ በ2008ቱ ተውኔት ዳግም ህዝባዊ ድሉን በመንጠቅ ስርዓቱን በሌላ አገልጋይ ከማስቀጠል ውጭ ሌላ ሊሆን እንደማይችል ህዝብ ያልነቃባቸው ከመሰላቸው እጅግ በጣም ተሳስተዋል። የኦሮሞማው ፋሽስታዊ አገዛዝ አንድን ዘር ለማጥፋት ለአምስት ዓመት ያካሄደው የዘር ማጥላት ዘር ማጥፋት እንቅስቃሴ ያልበቃው ብሎ አማራው ራሱን መከላከል እንዳይችል ትጥቅ በማስፈታት ከጎንደር ገበሬን አፈናቅሎ መሬቱ ለሱዳን እንደሰጠው ሁሉ ወያኔ የተባለው ታሪካዊ መርገምም ግዛቱን ያሰፋ ዘንድ ወልቃይት ጠገዴንና ራያን ለመስጠት በጆሃንስበርግ ከኢትዮጵያና የአማራ ጠላቶች ጋር የተዋዋለውን ለመተግበር የአማራውን አካባቢ በመነጠል ልዩ ኃይሉን አፈረሰ። ቀጥሎ ፋኖን ትጥቅ ለማስፈታት በሚል ግልጽ ጦርነት በአማራው ላይ አውጆ ተንቀሳቀሰ። በዚህም በአዴን በሚባለው የኦሮሞማው አገልጋይ ዘመናዊ ባንዳ ስብስብ በመጠቀም ብዙዎችን ገደለ፣ አፍኖ መዳረሻቸውን አጠፋ። በመከላከያ ሰራዊት ውስጥ የአማራ ተወላጅ ያላቸውን በአስር ሺዎች የሚቆጠሩትን በሶማሌ ሰላም አስጠባቂ የነበሩ ትውልድ አማራ የሆኑትንም እንዲሁ እንዳሰራቸው ቢታወቅም በሕይወት ለመቆየታቸው ዋስትና የላቸውም። ሰብአዊ መብት ተከራካሪ ነን የሚሉትን በአሳዛኝ ዝምታቸው ተባባሪ የሆኑ ይመስላል። የኦሮሞማው ፋሽስት ኮሎኔል በከፈተው ጦርነት ንጹሃን በገፍ እየተገደሉ ነው። የአምስት ወር ጨቅላ ሳይቀር ፈተና ላይ የነበሩ ታዳጊ ወጣቶችን፣ አዛውንትና ህሙማንን ህዝብ በብዛት በሚኖርባቸው ከተሞች በከባድ መሳሪያ ንጹሃንን እየፈጀ ታሪካዊ ቅርሶችንና መኖሪያ ቤቶችን ከላይ በቦምብ ከታች በታንክ በመደብደብ ላይ ይገኛል። ይህን የጦር ወንጀል በመፈጸም ላይ ያለውን ኮሎኔልና በዙሪያው ያሉ የቀንጅቦችን ነው አንተምተው የሚሉት። ሌላው አሳዛኝ ጉዳይ ደግሞ ስንቱ አማራ በማንነቱ በገፍ ሲፈጅ፣ ሲያሳድዱት፣ ሲያፈናቀሉት፣ ሲያገዙት፣ ከላይና ከታች በጦርነት ማግደው ሲፈጁት፣ ተቋማቱን ሲያፈርሱ፣ ሀብት ንብረቱን ሲያወድሙ፣ ይቆም የምታደርጉትን ፈጣሪ አይወደውም ለማለት ያልደፈሩ ትንፍሽም ያላሉት ምን ነው ዛሬ የፋኖና ህዝባዊ ኃይሉ ጀግንነት? ኮሎኔሉ የሚተማመንበትን ምርጥ ጦር ሳይቀር ሲያሯሩጥና ራስን ከመከላከልም አልፎ ላገዛዙ ስልጣን ስጋት ሆኖ ብቅ ሲል ዝምታቸው ተሰበረ። በሰላም ተነጋገሩ? ድርድር ወይስ ማደናገር? ኮሎኔሉ የአውራ ዶሮ አይነት ነው። አውራ ዶሮ እሱ ስለ ጮኸ ፀሐይ የምትወጣ ይመስለዋል። እሱም እንደዚሁ ህዝብን ሁሌ የሚያጃጅል ይመስለዋል። ከሁሉም በዙሪያው ያሉ እምብርት የለሽ ወዳሞች ማሽቃበጥ ደግሞ በእጅጉ ያሳፍራል። ኢትዮጵያን አፍርሶ የአንድ ጎጥ የበላይነትን ለማስፈን ሲል አንድን ዘር ለማጥፋት የተሰማራውን ወንጀለኛ ኮሎኔል ኢትዮጵያዊን እንደሚወድ አይን አውጥቶ ምስክር የሆነ በአማራው ደም የጨቀዩ ኦነጎችን ከመቃብር ያስነሳው አማራ ጠል ትምህርት ገዳይ ትውልድ ገዳይ ፕሮፌሰር ሊያጠፋው ከመጣው የኦሮሞማ ፋሽስታዊ ወራሪ ኃይል ራሱን ለመከላከል መሳሪያ ያነሳውን ፋኖ በመኮነን አንተምተው ለማለት መድፈሩ ለህዝብ ያለውን ንቀትና የህሊና ቢስነቱን ጥግ የሚያሳይ ነው። ገዳዩንና ሟቹን ባንድ ባስኬት አስገብቶ መፈረጁም ከዚሁ ማንነቱ የመነጨ ነው። ክህደቱ የሚል ቅጽል ስም የተሰጠው ራሱን የሽግግር መንግስት ጥያቄ ባለቤት ያደረገው አፈጮሌና ይኸው ፕሮፌሰር በኢትዮጵያ የአንድነት ኃይሎችን በመበተን ተገንጣዮች፣ የትግራይና የኦሮሞ ጠባብ ብሔረተኞች የበላይነትን ይዘው አገራችን ዛሬ ለደረሰችበት ታሪካዊ ምስቅልቅል ካበቋት ጥቂት የማይባሉ የፖለቲካ ቁማርተኞች መካከል ጎላ ያለውን ሚና የተጫወቱ ናቸው። ይህንኑ ፕሮፌሰር የሚተቹ እሱ ገብቶበት ያልፈረሰ ነገር ቢኖር ቃሊቲ ብቻ ነው ያሉትም አለምክንያት አይደለም። የኦሮሞማው ፋሽስታዊ አገዛዝ ጠባብ ብሔረተኛ ብቻ ሳይሆን ሞራላዊ ልዕልናን የሚያመክን ብልጽግና መንግስተ ሰማያት በር ይከፍታል በሚሉ ዓለምን በበላይነት ለመግዛት ዓላማ ያደረጉ የኢኮኖሚ ምርጦች ስሌት የታጠበ በመሆኑ ማሰቢያቸውን ተነጥቀዋል። ለዚህም ነው ለብልጽግና ወንጌል መስፋፋት ኦርቶዶክስና እስልምና ተስማሚ ስለማይሆኑ አገር በቀል የሆኑ እምነቶችንና ተቋማትን ለማጥፋት እርካሽ ባህልን ለመጫን የዜጎችን ሞራል ለማላሸቅና አገር ተረስቶ ራስ ወዳድነት እንዲሰፍን ብሎም ኢትዮጵያን ለማፍረስ በእውቅ የተሰራ መሳሪያ ነው ከሚሉ ጋር እስማማለሁ። በመሆኑም ነው የኦሮሞማው ፋሽስታዊ አገዛዝ ብልጽግና ከሚለው ኮተቱ ጋር መቀበር ያለበት። ድል ለፋኖ አርበኞች ትግል። ኢትዮጵያ በአርበኞች ልጆቿ ነጻነቷን ትቀዳጃለች ሲሉ መልእክታቸውን ያደረሱን ነጻነት ይልቃል ከሰሜን አሜሪካ ናቸው። ¶¶
የፍኖሶችና የፍኖሰ ዲሞክራሲ የኢሃፓ ራዲዮ አድማጮች በሙሉ ውድ አድማጮች ሆይ የዛሬውን መልእክቴን የትግሉ ፋናና ወደ የመጨረሻ ድርጎዳና የሚወስደው መንገድ ቢኖር የፋኑ በጀመረው መንገድ ብቻ ነው ይላልኩ የዛሬ መልእክቴን ጀምራለሁ። ውድ አድማጮች ሆይ ሁላችንም ወደ ኋላ ሰጉዘን ቀስ እያልን እያየንና እየተገነዘብን በምንመጣበት ጊዜ በዲሞክራሲና በአንድነት ስም ስንት የፖለቲካ ድርጅቶች ስንት ውሃ የማይቋጥሩ ግለሰቦች በየጊዜው ብቅ ጥልቅ እያሉ ሲከስሙ በህይወት የኖርን አይተናል። ሌላው ደግሞ በፖለቲካ ድርጅት በቡድን ደረጃ በመራባያን ድጋፍ የሚመጣ መንግስት ነን ባዮች ሁሉ የትግላቸው አጀንዳና የመጀመሪያ በጣላትነት አድርገው የፖለቲካ ትግላቸውን የሚያዳብሩ ኢትዮጵያ የሁላችንም አገር ናት በሚሉ ድርጅቶች ላይ በማተኮር ሲሆን ታዲያ ይሁሉ ደባ ሁሉ የሚሰራባቸው እነዚህ ሁለት ድርጅቶች ምንም እንኳን የተለያየ ቦታና የተለያየ አመራር ቢኖራቸውም በአገር በአላማና የአንድነት ማህተማቸው ስለተባበራቸው ፍትህና ሰላም ለህዝባቸው የሚለው መሪ አቋማቸው ያቀራረባቸው ፋኖና ሌሎችም ተቆርቋሪ ድርጅቶች ትናንትም ሆነ ዛሬ የአገር ጥላት ሌላ ማንም የለም ኢሃፓና ፋኖ ናቸው በማለት በሌሎች ዘንድ የአገር የጥላቻ ጥላሸት እየቀባ የአገርና የህዝብን የክፉ ቀን ደራሽ የሆኑ አርበኛ ልጆችን በአገር ክደት ወንጅሎ በክፉ አይን ከማየት አልፎ ጭራሽ ጸረ ኢትዮጵያ ጥላት እነዚህ ናቸው በማለት ያንን ለዘመናት በባዶ ቃላት ሲያታልል የነበረውን ህዝብ ዛሬም በኢትዮጵያ ስም ያዘናጋ ለተከን ያሰለጠነውን የኦሮሚያ ልዩ ኃይል ያ በፈረደበት መከራከያ ስራዎች ስም የኢትዮጵያን ታፔላ እየለጠፈ ወደ አማራ ክልል መጓጓዙን ተያይዞታል። ይህ አልበቃ ብሎ ይመስላል ዛሬም ያ ሽመልስ አብዲሳ የተባለው በካቻ ህፃናት ከኦሮሞ እናቶች ጉያ እየነጠቀ የአማራ ስልጣን ሊነጥቀን ነው በማለት እነሆ ዛሬም ልዩ ኃይሉን በማሰልጠን ላይ ተጠምዷል። ይበንዲንዳል ዛሬ ሁድና አምሩ የተባለከባቸው በአዴኖች የአማራን ህዝብ እንባ መጠበቅ የሆኑትን ፋኖንና የአማራ ልዩ ኃይሉን ትጥቅና ፈታ በማለት ከአብይ ብልጽግና ጋራ በአማራ ህዝብ ላይ ጦርነት ከፍተው ራሳቸውን በለከሱ ስፋት እየተለበለቡ ናቸው። እንዳውም ይባስ ብለው በዘሶኮልድ ሚኒስትሮች ምስብሰባ አስቸኳይ እርምጃ ብለው እየጋበዙ የቀረውን አሮጊና ወጣት ህዝቡን ሊያስጨርሱ የተዘጋጁ ናቸው። እንግዲህ የአዴኖች የኦነግ ተጠሪ በሆነ በጀነራል አበባ አማካይነት የመጨረሻ ካርዳቸውን መዘው እየተጫወቱ ሲሆን እንግዲህ በዚህ አይነት የአብይና የአዴኖች ወይም የኦነግ መንግስት የመጨረሻው የጋብቻ ወረቀታቸውን ለመቅደድ በሚያደርጉት ሩጫ ዛሬ አሸናፊ የሚሆነው ህዝብ ቢሆንም ይህ ያልገባው ይህ መንግስት ሁሉም በእጅ በደጅ ባይ ስለሆነ መንግስት ብቻ ሳይሆን ዘረኛም ስለሆነ አማራን አሸንፋለሁ ወያኔን ይዤ በዘረኝነት ቀጥላለሁ ብሎ ካለ ዝም በሉስ በሰማይም ሆነ በምድር በፈለገው መንገድ ቢመጣ ፋኖ እምነቱ በእግዚአብሔር በህዝብና በራሱ እስከሆነ ድረስ ይህ ከይሲ መንግስት ወደ አማራ ክልል በሰላም ካልሆነ በስተቀር በጦርነትም ባይመጣ ይመረጣል። አማካሪ አጣና አሳዳጊ ይብደላቸው ስብስብ ስለሆነ በየጊዜው አደብ ግዙ ሲልና ሲለማመጥ አማራ አይኖርም። እንግዲህ አማራ ከእንግዲህ በኋላ በኢትዮጵያነቱና በጀግንነቱ መፍቱን ያስከብራል እንጂ ዛሬስ በዝምታና በሉንታ አልፍም። እሱ ግን ህግን እየጣሰ ህግ አስከብራለሁ እያለ ያንን በወለጋ ዞን አማራ ሲገድል የነበረ የኦነግ ወታደር በመከላከያ ስም ወደ አማራ ክልል አስማርቶ ማስጨፍጨፉን ካላቆመ በስተቀር መቼስ ማልጎደኒ እንዳሉት ሁሉ በራሳቸው ክልል ለፈጁት ሳይጠየቁ ዛሬ ማንን ፈርተን ይመስል ዛሬ የአማራ ቤት ድረስ መጥተው ሲገሉ በዝምታ የሚሞት አይኖርም። የሞቱት ሞቶ ተርፈን እንደ አየር ከሆነ የሚራራልን ከልጆቻችንና ከራሳችን በስተቀር ሌላ ሰው ሆነ ቡድን ለማየት አልታደልንም። ስለዚህ ከእንግዲህ ወዲህ ምንም የሰላም ምርጫ የሚባል ስለማይኖር ያለን እድል የፋኖን የትግል ስልት ተጠቅመን በአማራ ህዝብ ላይ ከጓዶቹ ጋር ተባብሮ አብይ የተባለው የዘመኑ ዘረኛ ጨካኝና አውሬ ሰው የጫነብንን ጥላቻ የዘረኛነት ሸክም የአማራ ፋኖ ልዩ ኃይሉና ሚሊሻው በምድር የአማራ ህዝብ ኃይል ሁሉ በተቀናጀ መንገድ የአብይን መንግስት በቅርቡ ግብአተ መሬት ይፈጸማል። እሱ ግን ጥሩና ጠንካራ መሪ ሆኖ የዓለም መድረኮች ላይ ለመታየት አንዴ በግብዣ ሌላ ጊዜ ትኬት እየቆረጠ በስብሰባዎች ላይ ቢገኝም ከሄደበት ሸምቶ ሲመለስ የምንሰማው ውርደትና ኪሳራ ብቻ ነው። በእኔ አስተያየት ምንም አርፎ በቤቱ ተቀምጦ ከሰሶቹ ጋር ቢመካከርና ቢሟገት ይሻለው ነበር። አገሩ ነው አገሩን ያዋረደ ድሮም ወዳጆቹም ሆነ በጠላቶቹ ዘንድም ብዙ ያስታመነ ይሆናል። ዛሬ ይሰው መግለጫው የሆነው ከፍቅር ፍላጫ ከኢትዮጵያዊነት ዘረኝነት የመረጠው መሪ በአገርም ሆነ ከውጭ ድጋፎች ያተረፈ ነገር ቢኖር አሁንም ሆነ ወደፊት የሚፈጠረው ትውልድ ሁሉም ደግሞ አንብቦ የማይጨርሰው የታሪክ ጠባሳ ባለቤት ሆኖ የሚኖር መሪ ተብሎ ይነዋል። ከውሸት በስተቀር ኦሮሞ ነኝ ብሎ አንዳች የረባ ነገር ያሰራላቸው በኦሮሞነቱ ብቻ ማርቆና ብሮ የሰሩና የደገፉ ሁሉ የኦሮሞ ሙራል ካለምንም ጥያቄ ከጎኑ ቁጭ ብለው በቁጭት ባልደገፍ ነው ያሉ ሁሉ በኦሮሞ ስም ለሰሩት ግፍ ሁሉ ተጠያቂዎች ይሆናሉ። እንግዲህ እንደ ህፃን ጫዋታ ሀገሪቷን በደም ማጨማልቆ መኖር ለጊዜ ብቻ ይሆናል እንጂ ዘረኞች በነገሱባቸው ሰዓት ስር ቀፈታሞች በሆኑ ለጊዜው እንጂ ከነሱ ውጪ ማንንም መንግስት ብሎ የሚኖር አይኖርም። ሌላም ያሳዝን ነገር ደግሞ ብዙ የኦሮሞ ድርጅቶች ተቃዋሚ መስለው ደሞዝ እየተቆረጠላቸው ከቤተ መንግስት በረቀት ተጠለለ ህንጻ ውስጥ እየኖሩ በጨለማው መንግስት ስብስብ የራሳቸውን አጀንዳ ለአብይ የሚያቀብሉ ዘረኛ ቡድኖች ዛሬ አማራ አሁንስ በችርቻሮ መሞት በቃኝ ብሎ መነሳቱን በሰሙ ጊዜ መንግስት ከሸኔ ጋር ይደራደር ይያሉ ይወተውቱ የነበሩ የአማራ ፋኖ ስልጣን ሊቀማን ስለሆነ በማለት ድብቁን ድጋፋቸውን በይፋ ይሁንልን በማለት ከአብይ ጋር ነን ማለታቸው አሁንም ይሉንታ ቢስነስና ያው የለየለት ዘረኛና ነው። ስለሆነም በትግራይም ሆነ በአማራ በጋምቤላም ሆነ በአፋር ብሎም በሶማሌ በኦሮሚያ መንግስት ተተፈጸመው ጭፍጨፋ ሁሉም ተጠየቃለ። እናንተ ባትደግፉት ኖሮ እሱም ይሄንን ያርቀት ሄዶ ይህ ሁሉ ግፍ አይሰራም ነበር። ዛሬ ጥቂት የኦሮሞ ምሁራን በስተቀር አብዛኛው ኦሮሞ ተወላጆች አባ ገዳዎች የአብይ አስተዳደር የተስማማቸው ይመስላል። አንዳቸውም ተቃውሞ ድምጽ ያሰማ ይሰማ ተወደደም ተጠላም የአብይ መንግስት እያጨማለቀ ያለውን ፖለቲካ ፍጹም በምንም ቢደረግ ከእንግዲህ ወዲህ በተለይ በልጽግና ከአራቱ መቅጣጫ በሚነሳ ህዝባዊ ማዕበል ተጠራርጎ የሚጣል ጸረ ህዝብና አንድነት ቡድን ስለሆኑ ተነሱ ሐላፊነቱ ለአማራ ብቻ አትተውት። ደቡብም ተነሳ ሰሜኑም ተነሳ አፋሩም ተነስ በጋራ ይሄንን ቀያፍ ዘረኛ ቡድን ገንድሱ ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ናቸው።
ለተገፋው የኢትዮጵያ ህዝብ ድምጽ ለሆነው ፍኖተ ሬዲዮ በእናንተ በኩል ለመተንፈስ ይሄን ላኩላችሁ። ወደ ዋናው ሐሳብ ከመግባቴ በፊት በዚህ ወቅት የኢትዮጵያ አንድነትና አገራዊ ህልውና አፋዊ እንጂ በተግባር አለመኖሩን መቀበል ይገባል ላለሁ። የዛሬ 30 ዓመት የተበጠበጠው የጎሰኝነትና የጎጠኝነት መርዝ ሲብላላና ሲቦካ ቀርሞ አሁን ፈልቷል። ናላም ያዞረው የጎሰኝነት መርዝ በወለጋና በትግራይ ጨርቅ አስጥል ሆኖ ጸረ አማራ ጸረ ኢትዮጵያ ጸረ ኦርቶዶክስ ተዋህዶ ክርስትና የጥፋት ሰልፍ እያየን ነው። ይህን አፍነዋሪ ዘመቻ በገንዘብና በዲፕሎማሲ የሚደግፉ ያሉ ሲሆኑ ዋነኛው ደጋፊ የአሜሪካ መንግስት ነው። በአማራ ህዝብ ላይ የሚፈጸመውን ግፍን ማስቆሚያውና ፍትህን በተጨባጭ ለማረጋገጥ ያለው መንገድ አንድ ብቻ ሲሆን ይኸውም በዚህ በፋኖች እየተካሄደ የሚገኘው የመሳሪያ አመጽ ነው። ይሃባ ለዘመናት የመሳሪያ ትግል አይቀሬነትን በተመለከተ ተደጋጋሚ መግለጫዎችን ማውጣቱን ማስተዋወስ ወዳለው። በዚህም ዛሬ የፋኖን የትጥቅ ትግል በመደገፍ የፊት አውራሪነቱን ሚና እያጨናነቁ የሚገኙት ለአመታት በይሃባ ላይ የጭቃ ጅራፋቸውን ሲያጮሁ እንደነበር ሊዘነጋ አይገባውም። የፋኖ የትጥቅ ትግል ስምሪት በሳል ጥንቃቄ የተሞላው ለመሆኑ ባለፉት ሰሞናት በተለያዩ አካባቢዎች እየተካሄዱ ከሚገኙ የፋኖ የአርበኝነት ተጋድሎዎች መረዳት ይቻላል የሚል ሐሳብ አለኝ። የትጥቅ ትግል የራሱ የሆነ ስልትና አካሄድ አለው። ምንም እንኳን ፋኖ በልበ ሙሉነት ወራሪውን የፋሽስቱ ዘረኛ አገዛዝ ጦርን በተለያዩ አካባቢዎች የምሱን እየሰጠ አይበገሪነቱን አስመስክሯል። በዚህ ፍልሚያ ፋኖ ራሱን መፈተሽ መቻሉ ብቻ ሳይሆን የነበረውን መሳሪያ እጥረት ከመረካቸው ላይ እየገፈፈና ያገዛዙን የመሳሪያ መጋዘኖች በመዝረፍ መታጠቅ ችሏል። በእነምነት የመጀመሪያው ፋኖ ስምሪት ይሄው አቅምን ማጠናከር ሊሆን ስለሚችል በበቂ ግቡን መጥቷል ላለው ቀጣዩ የደፈጣ ፍልሚያ ይሆናል የሚል እምነት አለኝ። የትግል ቅድሚያ የሰጠው በአማራ ህዝብ እየወረደ የሚገኘውን ጭፍጨፋና በርካታ የመብት ረገጣዎች ላንዴና ለውሌ ለማስቆም በገዛ ልጆቹ ክንድ ለማስቆምና የኢትዮጵያን አንድነት ለማስከበር ነው። ትግሉ ስር ነቀል የስርዓት ለውጥን ይጠይቃል። ከዚህም የተነሳ ትግሉ በሳምንት ወይም በወራት የሚጠናቀቅ አይሆንምና የአእምሮ ዝግጁነት ሊኖረን ይገባል እላለሁ። ፋኖ በአማራ ላይ የተፈጸመው ግፍ የወለደው ነውና በአርበኝነት ተጋድሎ ፋሽስቱ ዘረኛ አገዛዝን ድል ያደርጋል። ህልውናውን ሰብአዊ ክብሩንና የኢትዮጵያን አንድነት በፋሽስቶቹ መቃብር ላይ ያረጋግጣል። የፋኖ አርበኝነት ተጋድሎ ያሸንፋል ሲሉ ቸርነት ከመካኒስ አዲስ አበባ ደብዳቤያቸውን አጠናቀዋል። ሰላም ፍኖቶች፣ በመጀመሪያ ለነጻነትና ለህልውና ፋኖ የሚያደርገውን ትግል ለድል እንዲበቃ እየተመኘው በሚችለው ሁሉ ለመርዳት ቃል ገባለሁ። የተሰውና የቆሰሉ ንብረታቸው የወደመባቸውን ወገኖች በገንዘብ መርዳት ለኛ ውጪ ላለነው በጣም ትንሹ ግዴታችን ነው። ዛሬ ነገ ሳንል በግልም በማህበርም እርዳታችን ቦታው ላይ እንዲደርስ የየበኩላችንን ጥረት ማድረግ ይጠበቅብናል። በተለያየ ስም ከሚያወናብዱ አንዴም በትግሉ ሜዳ ካልነበሩ ለገንዘብ ሲሆን ቀደም ቀደም ከሚሉ ተኩላዎች መጠንቀቅም አለብን። ዘረኛው የኦሮሞማ ፋሽስቶች አገዛዝ መሰረቱ በብርቱ ተነቃንቋል። የበኩላችንን አስተዋጽኦ እያበረከት ወደ መቃብሩ እንሸኘው። የጓዳ ጀግንነት ወሬ በተግባር ይቀየር። የድል አጥቢያ ሻለቆች፣ ዶክተር ዜሮዎች፣ ፕሮፌሰሮች ትግሉን ሊያቆሽሹ የሸረቡትን ሴራ ነቅተን እናክሽፍ ሲሉ መልእክታቸውን ያደረሱን አበበ ኃይሉ ከሚኒሶታ ናቸው።
አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
You're my one and only. Oh, my God.